ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ለመስተንግዶ ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም እንደምናመሻችሁ። በዛሬው ዝግጅታችን ከቅርብ ጊዜ ወዲህ ከእስር የተፈቱትን እስክንድር ነጋ፣ አንዷለም አራጌ፣ ተመስገን ደሳለኝን ጨምሮ ሌሎችም እንዲሁ ቀደም ሲል ከእስር የተፈቱ ሰዎች አዲስ አበባ ጎተራ አካባቢ በሚገኝ ፖሊስ ጣቢያ በኮማንድ ፖስት ትዕዛዝ ታስረው እንደሚገኙ ታወቀ።
በአሁኑ ሰዓት ከለምፖሊስ ጣቢያ መጥተው ጎተራ አካባቢ ሴፍቲ ፋብሪካ ፊት ለፊት ባለ ፖሊስ ጣቢያ ውስጥ ነው የሚገኘው። ቀደም ሲል ከሌሎች ጋር ነበሩ። አሁን ለየት ባለ የተፈጸመው ማህሌትና ወንሸትም እንደዚሁ ከሌሎች እስረኞች ጋር ነው ያሉት። በዚህ ሁኔታ ላይ ነው ያሉት። እስካሁን እየጠበቅን ያለ ነው። ምንም የተለየ ነገር የለም።
እስረኞቹን በአካል ተገኝቶ ከጎበኟቸው ወዳጆቻቸው መካከል አንዱ የሆነው ጋዜጠኛ ውብሸት ታዬ ያሉበትን ሁኔታ ገልጾልናል። ከእስር የተለቀቁ ሰዎች በአጭር ጊዜ ውስጥ ተመልሰው መታሰር በአጠቃላይ ኢትዮጵያ የሚያስፈልጋት የስርዓት ለውጥ መሆኑን ማሳያ ነው ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል አስታወቀ።
ያሉ ለሰዎች እንዲታሰሩ የፈረደው ስርዓት እስካለ ድረስ ዘላቂ ነገር ለመሆኑ እርግጠኛ አይደለንም ብለን ነበርና የትናንትናው እስር ይህንን ነው የሚያረጋግጠው። መሰረታዊ የሆነ ለውጥ ከሌለ አንዳንድ ሰዎች መታሰር ወይ ጥቂት መቶ ሰዎች መታሰር ለውጥ እንደማያመጣ ነው የሚያሳየው። እና
የድርጅቱ የአፍሪካ ቀንድ ተመራማሪ አቶ ፍስሐ ተክሌን ነበር የሰማችሁት። በባህር ዳር ከተማ ውስጥ በአንድ ላይ የነበሩ የዩኒቨርሲቲ ምሁራን፣ የመንግስትና የግል ጋዜጠኞችና ሌሎች ባለሙያዎች በአጠቃላይ 19 ሰዎች ቅዳሜ መጋቢት 15 2010 ዓ.ም መታሰራቸውን ያነጋገርናቸው ሰዎች ለአሜሪካ ድምጽ ተናግረዋል።
ጣና አዳር አካባቢ ላይ ራሴን መገቡበት ሰዓት ነው እንደታሰረ የሰማሁት። በወቅቱ ስልክ ሲደውል ያው አሻራም ነበር። በነጋታውም ስልኩ ክፍት ነበር ግን አይነሳም። የሁለት ጓደኞች ስልክ ሞክሬ ነበር ይታይ ነጋሻው አይነሳም። እና በኋላ ላይ እንደዚህ እንደታሰሩ ነው የሰማ ነው።
ከታሰሩት ሰዎች መካከል የአብዛኞቹ ወዳጅ እንደሆነና እነዚህ የታሰሩ ሰዎች የተነሱበትን አማራ ብዙ በደል ደርሶበታልና አንድ ተወካይ ያስፈልገዋል የሚለው አላማ ተሳታፊ እንደነበር የገለጸልን ወጣት ነው ይዘነዋል። በዩናይትድ ስቴትስ ዋና ከተማ ዋሽንግተን ዲሲ እና 50ውም ግዛቶች በመቶዎች ሺዎች የሚቆጠሩ ሰልፈኞችን ቅዳሜ ዕለት አስተናግደዋል። ሙሉ ዘገባውን ይዘናል። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። ከቻይና ጋር በቀረጥ ጭማሪ ምክንያት የንግድ ጦርነት ይነሳል የሚለው ስጋት ጋብ በማለቱ የዩናይትድ ስቴትስ የአክሲዮን ዋጋ ዛሬ አንሰራርቷል በሚል ዜና ነው ፕሮግራማችን የምንጀምረው።
ዩናይትድ ስቴትስ ትላንት በሳውዲ አረቢያ ላይ ያነጣጠረውን የሚሳኤል ጥቃት አጥብቃ አውግዛለች። ዛሬ ከውጭ ጉዳይ መስሪያ ቤቷ የተሰጠው መግለጫም ዩናይትድ ስቴትስ የሳውዲ ሸሪኮችን ድንበሮቻቸውን ከመሰል ስጋቶች የመከላከል መብቶቻቸውን ትደግፋለች ይላል። በኢራን ከሚታገዙ የየመን ሽምቅ ተዋጊዎች መሆኑ ከሚታመን ወደ ሳውዲ በብዛት ከተተኮሱ የቦሊስቲክ ሚሳኤሎች ስብርባሪ ሪያድ ውስጥ በትንሹ አንድ ሰው ሲገደል ሌሎች ሁለት ሰዎች ቆስለዋል። ሁለቱ ሰለባዎች ከዋና ከተማዋ አቅራቢያ በሚገኙ መንደሮች የነበሩ ግብጻውያን መሆናቸውም ተዘግቧል። የሳውዲ አየር ኃይል በሪያድና ሌሎች ሶስት ከተሞች ላይ ከተተኮሱ ሚሳኤሎች ሰባቱን አየር ላይ ቀልባ ማውደሟንም አስታውቋል። በምድር ያሉ እማኞች እንደተናገሩት ሰማይ ላይ ከባድ ፍንዳታ መስማታቸውንና ብልጭታ ማየታቸውን ነው። ሁቲዎች ካለፈው ዓመት ጀምሮ በሪያድ ዓለም አቀፍ አውሮፕላን ማረፊያ ላይ ያነጣጠረውን ጨምሮ ብዛት ያላቸው ሚሳኤሎች ወደ ሳውዲ አረቢያ ተተኩሰዋል። ሚሳኤሎቹ በኢራን የተሰሩ መሆናቸውን የተባበሩት መንግስታት ባለሙያዎች አረጋግጠዋል። ከአንጎላ ማዕከላዊ ባንክ ወጪ ተደርጎ ወደ እንግሊዝ ሀገር ከተዛወረው 500 ሚሊዮን ዶላር በተያያዘ የቀድሞ ፕሬዝዳንት ልጅ በማጭበርበር ወንጀል ተከሰሱ። የቀድሞ ፕሬዝዳንት ጆዜ ኤድዋርዶ ዶስ ሳንቶስ ወንድ ልጅ ጆዜ ፊሎሚኖ ዶስ ሳንቶስ 5 ቢሊዮን ዶላር የሚያንቀሳቀሰው የአንጎላ ብሔራዊ ሀብት ድርጅት የቀድሞ ስራ አስኪያጅ የነበሩ ሲሆን ትላንት እሁድ በማጭበርበር ወንጀል ክስ ተመስርቶባቸዋል። ከሀገር እንዳይወጡም ታግደዋል። የቀድሞ የአንጎላ ብሔራዊ ባንክ ገዢ የነበሩት ቫልተር ዳ ሲልቫም በማጭበርበር ወንጀል ተከሰዋል። በመጨረሻም ዩናይትድ ስቴትስ 60 የሩሲያ ዲፕሎማቶችን ለማባረር ወስናለች። ዲፕሎማቶቹ በአንድ ሳምንት ጊዜ ውስጥ እንዲወጡ የተወሰነው በስለላ አድራጎቶች ላይ ተሰማርተዋል በሚል መሆኑን ከዋይት ሃውስ ቤተ መንግስት የወጣው ዘገባ ይጠቁማል። አንድ የቀድሞ ሩሲያ ሰላይ የነበሩ ሰው ከሴት ልጃቸው ጋራ ሳልስበሪ እንግሊዝ ውስጥ ነርቭ አዋኪ በሆነ ጋዝ የተመረዙት ከሞስኮ በወጣ ትዕዛዝ ነው የሚል እምነት ከእንግሊዝ መንግስት ጋር የተጋሩ ሌሎች የአውሮፓ ሀገሮች ተመሳሳይ እርምጃ መውሰዳቸው ታውቋል። ፈረንሳይ፣ ጀርመን እና ፖላንድ ከሀገሮቹ መካከል መሆናቸውም ታውቋል። አድማጮች ለሰዓቱ ያዝናቸው አጠር ያሉ የዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። መስታወት አራጋውና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን ነው የምናልፈው። በቅርብ ጊዜ ከእስር የተፈቱትን እስክንድር ነጋን፣ አንዷለም አራጌን እና ተመስገን ደሳለኝን ጨምሮ አያሌ ሰዎች አዲስ አበባ ጎተራ አካባቢ በሚገኝ ፖሊስ ጣቢያ በኮማንድ ፖስቱ ትዕዛዝ ታስረው እንደሚገኙ ታወቀ። ፖሊስ ተጠርጣሪዎቹ በኮማንድ ፖስቱ ትዕዛዝ ከመታሰራቸው የተለየ ሌላ መረጃ እንደሌለው ተናግሯል። መለስካቸው ማህ ዝርዝሩን ከአዲስ አበባ ልኮልናል።
ትናንት ከአቶ ተመስገን ደሳለኝ ቤተሰብ መኖሪያ ቤት በፖሊስ ቁጥጥር ስር የዋሉት 12 ሰዎች ናቸው። ከእነዚህ መካከል በቅርቡ ከእስር የተፈቱት አቶ እስክንድር ነጋ፣ አንዷለም አራጌ፣ ተመስገን ደሳለኝና የኢንተርኔት አምደኞቹ በፈቃዱ ኃይሉና መሐሌት ፋንታውንም ይገኙበታል። ሁሉም ታሳሪዎች ትናንት በፖሊስ ቁጥጥር ስር ከዋሉበት ጆሞ ከሚባለው የአዲስ አበባ ክፍል በተለምዶ ጎተራ እየተባለ ወደሚጠራው መንደር ወደሚገኝ ፖሊስ ጣቢያ ተዛውረዋል። በአካል ተገኝተው ከጎበኟቸው ወዳጆቻቸው መካከል አንዱ ጋዜጠኛ ውብሸት ታዬ አሁን ያሉበትን ሁኔታና ስፍራ ለቪኦኤ አስታውቋል።
በእስር ላይ የሚገኙ ሰዎቹ በአሁኑ ሰዓት ከለምኩ ጣቢያ መጥተው ጎተራ አካባቢ ቲኤምሲ ፋብሪካ ፊት ለፊት ባለ ፖሊስ ጣቢያ ውስጥ ነው የሚገኙ እና አሁን ቀደም ሲል ከሌሎች ጋር ነበሩ። አሁን ለየት ባለ ቤት ውስጥ አስቀምጠዋቸዋል። ትንጠፋ ያለ ነው የሚባለው። ማህሌትና ወንሸትም እንደዚሁ ከሌሎች ሴፍተኞች ጋር ነው ያሉት። በዚህ ሁኔታ ላይ ነው ያሉት። እስካሁን እየጠበቅ እንዳለ ነው። ምንም የተለየ ነገር የለም።
በቅርቡ ከእስር ከተፈቱት ምናልባትም ከሌሎቹ ዘግይቶ የተፈታው የቀድሞ ሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋይም በጠዋት ተገኝቶ ጎብኝቷቸው ነበረ።
ጠዋት ላይ እንግዲህ እንዳየናቸው ብዙም እንቅልፍ አላገኙም። በተለይ በዚህ ወንዶቹ የነበሩበት ቦታ ታስረውበት የነበረ ቦታ በጣም ብዙ ሰው ነበር። ከዚህ ከሰበት አካባቢ ተይዞ የመጡ ወደ 80 የሚደርሱ ወጣቶች ነበሩ በኮማንድ ፖስቱ ስም ታፍሰው የመጡ እና መተኛም ቦታ አልነበረላቸውም። ቁጭ ብለው ነው ያደሩት። እንደውም እነ እስክንድር ከጉዞ ነበር የመጡት እና እረፍቱን አላደረጉም። አሁንም ያዩኋቸው ሰዓት አይናቸው ላይ ገና እንቅልፍ እንዳለ ነው። ምንም ድካም፣ በጣም ከፍተኛ ድካም ስሜት ነበረባቸው።
ማረጋገጥ ባይቻልም እነዚህ ተጠርጣሪዎች ይፈታሉ የሚል ጭምጭምታ ስለነበረ የሰማው ወይንም የተጨበጠ ነገር ይኖረው እንደሆነ ውብሸት ታዬን ጠይቄዋለሁ።
ምናልባት ትላንትና ከስሳ ተፈታሉ የሚል ተስፋ ነበረ። አስፈላጊ ማጣራት ተደርጎ ጉዳዩ እግዚአብሔር እንኳን አስፈታቸው የሚል እንጂ ፖለቲካ አልነበረም። ሌላ አጀንዳ አልነበረው። አስቸኳይ ጊዜ አዋጁን የሚጥስ አልነበረም። ስለዚህ ማታም ይፈታሉ የሚል ተስፋ ነው የነበረ። ነገር ግን ያው እንደሚታወሰው እስካሁን ድረስ ቆይቷልና ገብተን አናግረናቸዋል። ሁሉንም አናግረናቸዋል። ሴቶቻችን ማናግረናል፣ እነ እስክንድርን ማናግረናል፣ እነ አንዷለም ማናግረናል፣ ለፍቃ ሁሉን ማናግረን ይወጣ ነው እና ምንም የሚያውቁት ነገር የለም እስካሁን ድረስ። ምንም ሰው መቼም ተስፋ ያደርጋል። ተስፋ አድርገን ነው እየጠበቅን ያለ ነው። የሁላ ውሳኔ ተላልፎ እዚህ ላይ ከተደረሰ በኋላ እንኳን እግዚአብሔር አስፈታችሁ በሚል ሰበብ ለተደረገ የምሳደጉ መልሶ ያስሯቸዋል ብዬ እኔም አላስብም።
እነ እስክንድር ነጋ ትናንት በፖሊስ ቁጥጥር ስር የዋሉበት መንስኤ ከቀድሞው የኢትዮጵያ ባንዲራ ጋር በተያያዘ እንደነበረ ተገልጿል። ይሁንና ተጠርጣሪዎቹ በአሁኑ ጊዜ የሚቀርቡላቸው የመርማሪ ፖሊስ ጥያቄዎች ይህን ብቻ የተመለከተ እንዳልሆነ አቶ ዮናታን ተስፋዬ ያስረዳል።
እንግዲህ ምርመራው ላይ አሁን የተለየ ነገር ደግሞ እየመጣ ያለው በተለይ እነ አንዷለም እስክንድር እና ተመስገን ከዚህ በፊት ወደ ተለያዩ የሀገሪቱ አካባቢዎች እየሄዱ እዛ ጥሪ ያደረጉላቸው ሰዎችም ጋር እየተገኙ ሲያበረቱ የተጎዱ አካባቢዎች ላይ እየሄዱ ነበር እና ያንን እንደ ምርመራ አድርገው ነው የሚጠቋቸው ያለ ደግሞ አሁን የሰማነው በጣም የሚያስገርም ነገር ነው። ሰው አገሩ ላይ ተንቀሳቅሶ የተጎዱ ያዘኑትን ማጽናናት መጠየቅ እንኳን እንደ ወንጀል ተቆጥሮ የሚመረመርበት አይነት ሁኔታ ነው ያለው። አሁን እነሱም የተጠየቁት ከዚህ ከባንዲራው ጋር በተያያዘ ካለው ውጪ ማለት ነው።
ፖሊስ ለኖብሸት ታዬ እንደገለጸው እነ እስክንድር በተያዙበት ጉዳይ ዝርዝር ማስረጃ የለውም። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፈው። ከእስር የተለቀቁ ሰዎች በአጭር ጊዜ ውስጥ ተመልሰው መታሰር በአጠቃላይ ኢትዮጵያ የሚያስፈልጋት የስርዓት ለውጥ መሆኑን ማሳያ ነው ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል አስታወቀ። ሰዎች መኖሪያ ድረስ በመሄድ ማህበራዊ መቀራረቦችን በማፈን ማሰር አፋኝ ከሆነው የአስቸኳይ ጊዜ አዋጅም መንፈስ በላይ ነው ያለው ደግሞ መቀመጫውን ጄኔቫ ስዊዘርላንድ ያደረገው ስብስብ ለሰብአዊ መብቶች በኢትዮጵያ ተብሎ የሚጠራ የሰብአዊ መብት ድርጅት ነው። የኢትዮጵያ መንግስትም ሆነ ፖሊስ ለታሰሩት ሰዎች የሚለውን ምላሽ ማግኘት በስልክ ያደረግነው ሙከራ አልተሳካም። ጽዮን ግርማ ዝርዝር አላት። ማምሻውን ከእስረኛ ቤተሰቦች ያገኘነው መረጃ እንደሚጠቁመው እስረኞቹ የሻይ ቡና ፕሮግራም ባዘጋጁበት የመኖሪያ ቤት ግቢ ውስጥ ዛፍ ላይ የተሰቀለውን አረንጓዴ፣ ቢጫ፣ ቀይ ባንዲራ ማን እንደሰቀለው እንዲናገሩ ከተጠየቁት ጥያቄዎች አንዱ መሆኑን ነግረውናል። ማምሻውን ደግሞ የጣት አሻራ መስጠታቸውን ነው የገለጹት። የዓለም አቀፍ የሰብአዊ መብት ተከራካሪ ድርጅት አምነስቲ ኢንተርናሽናል የአፍሪካ ቀንድ ተከራካሪ የሆኑት አቶ ፍሳሐ ተክሌ ድርጅታቸው ከዚህ ቀደም እነ ዶክተር መረራ ጉዲና፣ እነ አቶ በቀለ ገርባ፣ ጋዜጠኛ እስክንድር ነጋና ሌሎች ታዋቂ ፖለቲከኞችና ጋዜጠኞች በተፈቱበት ጊዜ የሰጠውን መግለጫ በማስታወስ እስረኞቹ መፈታታቸው መልካም ነበር፣ ሆኖም ግን ዘላቂ ለውጥ በሀገሪቱ ለማምጣት በአጠቃላይ መስተካከል ያለበት ሕግና ስርዓት ጉዳይ እንደሆነ ማሳሰባቸውን አስታውሰው የዛሬውን አስተያየታቸውን ይጀምራሉ።
ምክንያቱም ለሰዎች እንዲታሰሩ ያደረገው ስርዓት እስካለ ድረስ ዘላቂ ነገር ለመሆኑ እርግጠኛ አይደለንም ብለን ነበር እና የትናንትና እስር ይህንን ነው የሚያረጋግጠው። መሰረታዊ የሆነ ለውጥ ከሌለ አንዳንድ ሰዎች መታሰር ወይ ጥቂት መቶ ሰዎች መታሰር ለውጥ እንደማያመጣ ነው የሚያሳየው እና ዛሬ እስክንድር፣ በፍቃዱ ማለት ፋንታሁን በተለያየ ጊዜ ታስረው የነበሩ ሰዎች ናቸው። ከሁለት አመት በፊት ከአንድ አመት በፊት የተለቀቁ በፍቃዱ እንግዲህ ያው እስር አልፈውም እንደሚታዩ ባለፈው የሴቶች ኤመርጀንሲ ጊዜም እንደዚህ ታስሮ ነበረ። እስክንድርም በቅርብ ጊዜ ያው ከድሮ ጀምሮ እንደዚህ ሲታሰር የኖረና አሁን ለሰባት አመት ለረጅም ጊዜ ታሰረ እንዲለ እነዚህ ሰዎች እንግዲህ እስካሁን ወንጀል ሰጥተውም አይደለም እንደዚህ የተለያየ ጊዜ የሚታሰሩት የነበሩት ግን አሁን ደግሞ ትናንትና እንግዲህ ፕራይቬት በሆነ ሁኔታ በቤታቸው ግቢ ውስጥ ጋዜጠኛ ተመስገን ደሳለኝ ግቢ ውስጥ ነበረ ተሰብስበው የነበረው እና ከዛ ነው እንግዲህ የታፈሱት። ይህን በማራዛቸው ብቻ መታሰር እንግዲህ በየትኛውም ሁኔታ አስቸኳይ ጊዜ አዋጅ ውስጥ ራሱ የሚገባ ነገር አይደለም። ተካላይ እንግዲህ ኢትዮጵያ የሚያስፈልጋት ህግና የመልካም አስተዳደር ለውጥ፣ የሰብአዊ መብት አያያዝ ለውጥ ነው እንጂ ነው የሚለውን ነገር የሚያረጋግጥ ያንን የሚያሰምም ነገር ነው ብዬ ነው የምለው።
የስርዓት ለውጥና ማሻሻል እስካልተደረገ ድረስ ሰዎችን እየፈቱ ማሰር መቀጠሉ እንደማያስገርም አቶ ፍስሐ ጨምረው ይናገራሉ።
አሁንም እንግዲህ ኢትዮጵያ ውስጥ ሰዎች ሀሳባቸውን የመግለጽ የመሰብሰብ መብት እንደሌለበት ሰው እና ብሄድ የሌለበት ሁኔታ ደግሞ የፖለቲካ ምህዳሩ ሰፍቷል ብሎ እንደማይቻል ነው የሚያሳየው። ምናልባትም የተገባው ተስፋ እየከሰመ እንዳለ ነው የሚታየው። የፖለቲካ ምህዳሩን የፖለቲካ ማዕቀፉ እናሰፋለን የተባለው ነገር በዚህ በአስቸኳይ ጊዜ አዋጅና በሌሎች እርምጃዎች እየከሰመ ነው የሄደው። ተስፋ ተይዞ ነበር ግን በዛ አቅጣጫ እንዳልሄደ ነው የሚያሳየው።
እስረኞቹ ትላንት ከሚገኙበት ጀሞ ፖሊስ ጣቢያ ለአሜሪካ ድምጽ እንደገለጹትና ዛሬ ከሚገኙበት ጎተራ ፔፕሲ የተባለ ከሚጠራው ፖሊስ ጣቢያ ታስረው ከሚገኙበት ቦታ የጎበኙዋቸው ቤተሰቦች እንደገለጹት አንዱ የተጠየቁበት ጉዳይ እሁድ ዕለት በነበረው ፕሮግራም ጋዜጠኛ ተመስገን ደሳለኝ የጀሞ የሚገኘው የኮንዶሚኒየም መኖሪያ ቤት ግቢ ውስጥ ተሰቅሎ የነበረው የባንዲራ ጉዳይ እንደነበረ ነው። ይህንን በተመለከተ አቶ ፍሳሐ ተክሌ የሚሉት አላቸው።
ባንዲራ መተመለከተ ህግ አለ ኢትዮጵያ ውስጥ የባንዲራ ህግ አለ። እዛ ላይ እንደለው ያው የዩኒቨርሲቲ ለኛው ያለውን ባንዲራ መጠቀም ያስቀጣል ነው ባለው። ግን ያው እንደል ቢሆን እንኳን ተፈጽመዋል ቢባል ያፈጸሙበት ሁኔታ ከተከደ ከግምት ውስጥ መግባት አለበት። አንደኛ በግል ግቢያቸው ውስጥ ደረጃ ፐብሊክ አይደለም የሚጠቀሙበት። ያን ደግሞ መጠቀም ለይዞ መገኘት ወንጀል አይደለም። የራሱ ቤት በግቢያቸው ውስጥ የራሳቸው ፍርቶች ከእንዴት ማን የማንንም ባንዲራ ተናግረዋል። ተገቢውን ባንዲራ አልተጠቀሙ ብሎ ማለት አይቻልም። ምክንያቱም የድሮን ባንዲራ እኮ ሳጥን ውስጥ ሊኖርሽ ይችላል እና ለምን ሲኖረህ ማለት ነው። ስለዚህ በራሳቸው ግቢ ውስጥ ከተጠቀሙት ነገር በዛ መለስ ይሰራለማ እያላስብ። ሁለተኛ ደግሞ እሱም ቢሆን ደግሞ እነዚህ ሰዎች የዋስ መብታቸው በዚህ ሁኔታ ሊከለከለ የሚያስከለክል ወንጀልም አይደለም። ስለዚህ በዛ ነው የተከሰሱ ኮሚዳ የዋስ መብታቸውን ሊያስከለክል የሚችል ነገር አይደለም። እስካሁንም ተይዘው መቆየት አልነበረባቸው።
መቀመጫውን ጄኔቫ ስዊዘርላንድ ያደረገው ስብስብ ለሰብአዊ መብቶች በኢትዮጵያ ተብሎ የሚጠራው የሰብአዊ መብት ድርጅት ዋና ዳይሬክተር አቶ ያሬድ ኃይለማርያም በበኩላቸው እንዲህ ያለ ድርጊትና ውሳኔ አስቸኳይ ጊዜ አዋጁ ከሚያስነው በላይም ነው ይሉታል።
አንደኛ አደባባይ ላይ የተደረገ ስብሰባ፣ አደባባይ ላይ የተደረገ ሰፊ ወይም ሰልፍ ወይም ምናምን አይደለም። በመኖሪያ ቤት ውስጥ እንኳን የሚደረጉ መቀራረቦችን፣ ማህበራዊ ግንኙነቶችን ማፈን ይሄ አፋኝ ከሆነው የአስቸኳይ ጊዜ አዋጅም መንፈስ በላይ የሄደ ነው እና መንግስት ምን ያህል ጭንቀት ውስጥ ፍርሃት ውስጥ እንዳለና በዛ ፍርሃት ተነስቶ ደግሞ የዜጎችን መብት ከፊ በሆነ ሁኔታ እየጣሰ መሆኑን ስለሚያሳይ ይሄ በፍጹም ከህገ መንግስቱም እንደገና ደግሞ አፋኝ ነው ብለን ካወገዝነውም አስቸኳይ ጊዜ አዋጁም በከፋ ሁኔታ በአፈጻጸም ደረጃ የጸጥታ ኃይሎች የዜጎችን መብት እየጣሱ ነው እና ይሄ በአስቸኳይ መቆም አለበት፣ የታሰሩትም ሰዎች በአፋጣኝ መለቀቅ አለባቸው የሚል ነው።
በትላንትና ዕለት ተይዘው በእስር ላይ የሚገኙት 11 ሰዎች ጋዜጠኞች፣ የሰብአዊ መብት ተከራካሪና የኢንተርኔት አምደኞች ከዚህ ቀደም በተለያየ ጊዜ ታስረው የተፈቱ መሆናቸው ይታወቃል። የኢትዮጵያ መንግስት በዚህ ላይ የሚሰጠውን ምላሽ ለማግኘት የፌዴራል የመንግስት ኮሙኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ የእጅ ስልክ ላይ በተደጋጋሚ ደውለን ነበር። ስልካቸው ስለማይሰራ የመንግስት ምላሽ ማካተት አልቻልንም። በተጨማሪም ታስረው ይገኙበታል ወደ ተባለው ጎተራ ወደሚገኘውና ፔፕሲ የተባለ ወደሚጠራው ፖሊስ ጣቢያ በተደጋጋሚ የስልክ ሙከራ አድርገናል፣ ምላሽ ማግኘት ሳንችል ቀርተናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ወደሚቀጥለው ዘገባችን ነው የምናልፈው። በባህር ዳር ከተማ ውስጥ በአንድ ላይ የነበሩ የዩኒቨርሲቲ ምሁራን፣ የመንግስትና የግል ጋዜጠኞችና ሌሎች ባለሙያዎች በአጠቃላይ 19 ሰዎች ቅዳሜ መጋቢት 15 2010 ዓ.ም መታሰራቸውን ያነጋገርናቸው ሰዎች ለአሜሪካ ድምጽ ተናግረዋል። ግለሰቦቹ የአማራ ሕዝብ እየተፈጸመበት ላለው የመብት ጥሰትና በኢኮኖሚ ተጠቃሚነት መረሳት ተወካይ አካል ያስፈልገዋል በሚል ህጋዊ የፖለቲካ ፓርቲ ለማቋቋም ብሔራዊ ምርጫ ቦርድ የጠይቃቸውን መስፈርት ለማሟላት በመንቀሳቀስ ላይ እንደነበሩም ተናግረዋል። በእለቱም ስለሚያስፈልጋቸው ነገር ተወያይተው ከጨረሱ በኋላ ራት እየበሉ መታሰራቸውን የገለጹት የአማራ ክልል ቃል አቀባይ ስልካቸው ስለማይነሳ ልናገኛቸው አልቻልንም። ጽዮን ግርማ ዝርዝር አላት።
ይህንን በተመለከተ ማምሻውን መረጃ እንዲሰጡን ወደ ተለያዩ ሰዎች የስልክ ሙከራ አድርጌ ነበር። አንድ ወጣት አገኘው። ወጣቱ እንደሚለው ስንንቀሳቀስ የነበረው በግልጽ እንደዚሁም ደግሞ በአደባባይ በህጋዊ መንገድ እንደሆነ ገልጾ በተጨማሪም ደግሞ በጣና ላይ በጣም አስጊ በነበረው የእንቦጭ አረምም ላይ እንደዚሁ በግልጽ የተንቀሳቀስን ማህበራዊ ኃላፊነታችን ስንወጣ የነበርን በሀገር ውስጥ በሚገኘው ህጋዊና ሰላማዊ የትግል መንፈስ የተነሳንበትን ዓላማ ለማስፈጸም ስንንቀሳቀስ ነበር። ይህንን ደግሞ በድብቅ ሳይሆን በግልጽ ስናከናውነው የነበረው ነው ብሎኛል።
ከኔ ጋር አብረን እንቀሳቀስ የነበሩ ልጆች ናቸው ማለት አብረን ቆይተናል ይሄን እንቅስቃሴ እናረግ አማራን ነው ድርጅት ያለ ማማራ የተገፋ ለአማራ የሚቆረቆር ድርጅት የለም ስለዚህ ፍራቱ ደግሞ የዘረኝነት ጽንፍ በጣም ጫወታና አማራን የሚያገል ፍራት ስለሆነ ለዚህ ህዝብ እንታገል የሚል አይነት አቋም ይዘን ቆይተናል መንቀሳቀስ ተጀመር ምርጫ ቦርድ ጠይቀን ደብዳቤ ይዘቱን አይ ደብዳቤ ሳይሆን የፎርም ወረቀት የሚሰጣችሁ ለበቃችን ፎርም ይዛችሁ መስራች አባላት ፊርማ ማስፈረሚያ ተቀምጣችሁ የመስራች አባላት 750 ሰው ፊርማ ደምስ እና ፕሮግራም አዘጋጅታችሁ ጠቅላላ ጉዳያችሁን ታሳውቁን ብለውን በዛ መንገድ የተንቀሳቀስን ነበር። ደምስ አዘጋጅተናል፣ ፕሮግራም አዘጋጅተናል እና በዛ መንገድ ነበር የተንቀሳቀስን የነበረው። ጉባኤ ልናደርግ ጥቂት ቀናቶች ናቸው የቀሩ እና ከጉባኤው በፊት ግን ጠቅላላ ስራውን የለባቸው መንገዶች ምን ይመስላሉ የሚለውን ነገር ለማየት እና ጉባኤውን ላይ የሚያስረታው ይገኝ በየት እናድርገው የሚለውን ነገር እንደዚህ የሚመሳሰሉ ነገሮችን ለመወሰን ነው። ባህር ዳር ላይ ከአራቱም አካባቢ ላይ ከወሎም፣ ከጎንደርም፣ ከጎጃም፣ ከሸዋ አካባቢ ሰዎች ከአዲስ አበባ ጀምሮ የሄዱ ሰዎች የሚያደርጉት አነስተኛ ከጉባኤ በፊት ያለ ሚቲንግ ነበረ እና ያንን ሚቲንግ ቀን ላይ አድርገው ማታ ጣና ዳር አካባቢ ላይ ራት የሚመገቡበት ሰዓት ነው እንደታሰበ የሰማሁት። በወቅቱ ስልክ ሲደውል አይሰራም ነበር። በነጋታውም ስልኩ ክፍት ነበር ግን አይነሳም። የሁለት ጓደኞች ስልክ ሞክሬ ነበር ይሳይና ይጋሻው አይነሳም እና በኋላ ላይ እንደታሰሩ ነው የሰማ ነው።
በአሁኑ ሰዓት በባህር ዳር ከተማ በእስር ላይ ይገኛሉ የተባሉት 19 ሰዎች ናቸው። ለመሆኑ ከነዚህ መካከል እነማን ይገኙበታል ስል ለዚህ ወጣት ጥያቄ አቅርቤለት ነበር።
ከአራት ማለዳቸው የሄዱ ሰዎች ናቸው አሉት። ብዙዎቹ ዩኒቨርሲቲ አስተማሪዎች ናቸው። እነ ኢሳቸው፣ እነ ተመስገን ተሰማ፣ እነ በለጠ ሞላ። ሲሳይ ልታሰባለ ኢንጂነሪንግ ግራጁዌት ነው፣ ሲቪል ኢንጂነር ነው። በለጠ ካሳ የሚባል የድሮ የቀለም ቀን ጋዜጣ አዘጋጅ ነበረ። ጋሻው መርሻ ሶሻል ሚዲያም ላይ የሚታወቅ ሰው ነው። ዳንኤል አበባው እንደዚሁ የእምቦጭ አረም በማስተባበር ላይ ምናምን ሲሳይ ነበረ ሰው ነው። ካሱ ኃይሉ የሚባል ይቻለ እንጅባራ ዩኒቨርሲቲ አስተማሪ ነው። ባህር ዳር ዩኒቨርሲቲ የሚያስተም ፕሮፌሰሮች አሉ እና ከሁሉም የጎንደርም አካባቢ ላይ ነበሩ ሰዎች አሉ እና ከሁሉም አካባቢ ተወጣጣ ስብስብ የነበረበት ነው። በጠቅላላው
የእነዚህ ሰዎች የመሰባሰብ ዓላማ አንድ ነገር ነው፣ እሱም የአማራ ጉዳይ ወኪል ያስፈልገዋል የሚል ይላል ይወጣት።
አዎ ዓላማችን የአማራው ክልል የመጥጠብ ዛሬ አይደለም የተጀመረው። ሀያ ምናምን አመት አማራው ጠላት ተደርጎ ተስሎ እንደ ጭራቅ ጠላት ተደርጎ ተስሎ ከኢኮኖሚውም ከፖለቲካውም ከምኑም እንዲገለል ተደርጓል። እንግዲህ ሲሆናችን እዚህ ስለነበርሽ ነገሮች ምናልባት የማየት እድሉ አጋጠመሽ እና ወደ አማራ ክልል ወደ ገጠር አካባቢዎች ላይ ምናምን ኬች በሶሻል ሚዲያም ላይ የምታያቸው ነገሮች አሉ። ኢኮኖሚካሊ ያህል የላሸቀ ማህበረሰብ እንደሆነ ያለው ብሆን ተብሎ ከኢኮኖሚክ ሲስተም እንዲወጣ የተደረገ ማህበረሰብ ነው ያለው። ትምህርት ቤቶች ተብሎ ዛፍ ጥላ ስር እየተማረ ያለ ማህበረሰብ ነው። ትምህርትን ቀድሞ የጀመረ ማህበረሰብ አሁንም ዛፍ ጥላ ስር እንዲማር እየተደረገ ነው። ሁለት ሶስት ክላስ ጎን ለጎን ምንም አይነት መለያ በሌለበት ሁኔታ እንዲማር እየተደረገ ያለ ማህበረሰብ ነው። የጤና ስርጭቱ በጣም የሚዘገንን ነው። የጤና ተቋማቶች እንኳን የተሟላ ፋሲሊቲ እንኳን የላቸውም። የመብራት ጉዳይ ግድብ የተለያየ ጉዳይ ኢቭን አሁን ግድያዎች ምኖች እየተፈጸሙ ነው። እዚህ ህዝብ ላይ በጣም ከፍተኛ የሆነ እንግልት እስርና ግድያ እየተፈጸመ ነው ያለው። ማረሚያ ቤቶችን ሄደሽ ብታይ የአማራ ህዝብ ወጣት ነው የሞላው፣ በተለይ ከጎንደር አካባቢ እና ከጎጃም አካባቢ የሚመጣ ሰው። ስለዚህ ለዚህ ህዝብ እንደዚህ ሁሉ እየሆነ ግን ሚጮ ይህን ህዝብ የሚያስተባ ሰላማዊ በሆነ መንገድ የዚህን ህዝብ መብት የሚጠይቅ የለም። የመንገድ ስርጭቶቹን እንኳን ብናይ መንገድ ስርጭት በጣም ነው የሚያስፈሩት። በአማራ ክልል ያሉ መንገዶች ወቁ ከሜን ሮዶች ውጪ ከተማን ከከተማ የሚያገናኝ ትልልቅ ከተሞች እንኳን ያሉበት ቦታ ላይ ምንም አይነት የመንገድ ስርጭት ነው እና ኢኮኖሚካሊ ሆን ተብሎ ተገልሏል። በጤና ስርጭት በጣም የሞት የተዳከመ እንዲሆንና ብዙዎች በቀላል በሽታ እንዲሞቱ ብዙ እናቶች በቀላል በሽታ እንዲሞቱ ተደርገዋል። እየተደረገም ነው እና ይሄ ነገር መስተካከል አለበት። ይህን ነገር ለማስተካከል ደግሞ ፖለቲካ ትግል ያስፈልጋል። አማራ መታገል አለብን የሚል አቋም ይዘን ነው ለመጠየቅ ተዘጋጅተን የነበረው።
በዚህ ጉዳይ ላይ የአማራ የክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን የእጅ ስልክ ላይ ተደጋጋሚ ሙከራ አድርገን ስልካቸው ስለማይነሳ ልናገኛቸው ሳንችል ቀርተናል።
ወደ መጨረሻው ዘገባችን እናልፈው። በዩናይትድ ስቴትስ ዋና ከተማ ዋሽንግተን ዲሲ እና 50ም ግዛቶች በመቶዎች ሺዎች የሚቆጠሩ ሰልፈኞችን ቅዳሜ ዕለት አስተናግደዋል። የሰልፉ መሪ ርዕስ ለህይወታችን እንሰለፍ የሚል ሲሆን የጦር መሳሪያዎችን በመያዝ አስራር ላይ የተጠበቀ ቁጥጥር እንዲደረግ የሚጠይቁ ከ800 ሺህ በላይ የተቆጠሩ ሰልፈኞች ናቸው በየአደባባዩ ወጡት። ባልደረባችን ሰለሞን አባተ በዚህ በዋሽንግተን ዲሲ በተካሄደው ሰልፍ ላይ ተገኝቶ የሚከተለው ዘገባ አድርሶናል።
ለህይወታችን እንሰለፍ ማርች ፎር አወር ላይቭስ ከያዝነው የአውሮፓ ወር ስያሜ ማርች ጋርም በመግጠሙ ማርች ለህይወታችን ሊባልም ይችላል። በዋሽንግተን ዲሲው ሰልፍ ላይ ከግማሽ ሚሊየን በላይ ተማሪዎች ወጣቶችና ቤተሰቦቻቸው ይወጣሉ ተብሎ ቀደም ሲልም ተገምቶ የነበረ ሲሆን በሁሉም የአሜሪካ ስቴቶች ወደ 800 የሚሆኑ ተመሳሳይ ሰልፎች ተካሂደዋል። ዩናይትድ ስቴትስ ውስጥ በትምህርት ቤቶች፣ በመዝናኛ ስፍራዎች፣ በሥራ ቦታዎችና በሌሎችም አካባቢዎች በተለያዩ አጋጣሚዎች ተኩስ በሚከፍቱ ሰዎች በቀን በአማካይ የ96 ሰው ሕይወት እንደሚጠፋና በዓመት ከ30 ሺህ ሰው በላይ ከጦር መሳሪያዎች ጋር በተያያዙ ጥቃቶች ወይም እርምጃዎች እንደሚገደል ወይም እንደሚሞት በቅርቡ የወጡ አሃዛዊ መረጃዎች ያሳያሉ። ታህሳስ 6 1783 ዓመተ ምህረት በኢትዮጵያ የዘመን አቆጣጠር የጸደቁት የዩናይትድ ስቴትስ ሕገ መንግሥት የመብቶች ድንጋጌዎች አካል የሆነው ሁለተኛው ማሻሻያ ሰከንድ አሜንድመንት መሳሪያ በንብረትነት የመያዝና ይዞም የመንቀሳቀስ መብትን የሚያረጋግጥ ሲሆን በአሜሪካ ፖለቲካ ውስጥ የበረታ ተጽዕኖ እንዳለው የሚታወቀው ብሔራዊ የነፍጥ ማኅበር ኤንአርኤ ይህንን ድንጋጌ በጽናት እንደሚጠብቅ ይናገራል። 146 ዓመት ዕድሜ ያስቆጠረውና 5 ሚሊዮን የተመዘገቡ አባላት እንዳሉት የሚነገረው ኤንአርኤ በጦር መሳሪያ ባለቤትነት ጉዳዮች ላይም የሚደረግ ማንኛውንም አይነት ቁጥጥር ይቃወማል። አሜሪካውያን በጦር መሳሪያ ባለቤትነት ጉዳይ ላይ ያላቸው አመለካከት በየወቅቱ እየተቀያየረ የመጣ ሲሆን በአሁኑ ጊዜ ወደ 69 ከመቶ የሚሆኑ የሀገሪቱ ዜጎች በጦር መሳሪያ ባለመብትነት ጉዳይ ላይ ጠበቅ ያሉ ቁጥጥሮች እንዲደረጉ የሚፈልጉ መሆናቸውን የአሶሺየትድ ፕሬስ የሕዝብ ጉዳዮች ጥናት ማዕከል ያደረገው ቅኝት አሳይቷል። በጥቅምት 2005 ዓመተ ምህረት ይህ መጠን 55 ከመቶ የነበረ ሲሆን ባለፈው ዓመት ጥቅምት 2009 ዓመተ ምህረት ደግሞ ወደ 61 ከመቶ ከፍ ብሎ እንደነበረ ይኸው ጥናት አመልክቷል። የጠበቀ ቁጥጥር እንዲደረግ ከዲሞክራቶቹ 90 ከመቶ፣ ከሪፐብሊካኑ 50 ከመቶ፣ ከመሳሪያ ባለቤቶች ደግሞ 54 ከመቶ የሚሆኑት እንደሚደግፉ ተገልጿል። ሰልፍ ላይ ልጆቹን ይዞ ወጥቶ የነበረን አንድ ኢትዮጵያዊ አሜሪካዊ የሶማሊኛ ዝግጅት ክፍላችን ባልደረባ ዛሃራ አብዲ አግኝታ አነጋግራ ነበር።
ስሜ ጌዲዮን ደሳለኝ ይባላል። ልጄ አቢጌል ጌዲዮን እና ዮናኤል ጌዲዮን እና የመጣነው እዚህ ፕሮቴስት ለማድረግ ነው። በጠመንጃ ብዙ አይነት እንትን እየተፈጠረ ነው ትምህርት ቤቶች ውስጥና ማሽንጋን አሜሪካ ጦርነት ላይ አይደለም ያለውና ማሽንጋን ምን እንደሚያደርግላቸው አይገባኝም። ስለዚህ ያንን ለመቃወም ነው ጋን ኮንትሮል እንዲደረግ እሱን ፕሮቴስት ለማድረግ ነው የመጣነው።
ዩናይትድ ስቴትስ ውስጥ ከጦር መሳሪያዎች ጋር በተያያዙ ጥቃቶችና የሁከት አድራጎቶች በማንኛውም መደበኛ ቀን 7 ሕፃናትና ዕድሜያቸው በአስራዎች ውስጥ የሚገኙ ታዳጊዎች ይረግፋሉ። የተካሄዱትን ሰልፎች ያዘጋጁትና የመሩት ንግግሮችን በየመድረኮቹም ያደረጉት ዕድሜያቸው በአስራዎች ውስጥ የሆኑ ተማሪዎችና ታዳጊዎች ናቸው። ይህ በጦር መሳሪያ ላይ የሚደረግ ቁጥጥር ጉዳይ ከሰባት ወራት በኋላ በሚካሄዱት የአማካይ ዘመን የተወካዮች ምክር ቤት የስቴቶችና የአካባቢ ሥልጣናት ምርጫ ወቅት የጎላ ቦታ ይኖረዋል ተብሎ እየተነገረ ነው። ዩናይትድ ስቴትስ ውስጥ በአሁኑ ጊዜ በሲቪሎች እጆች ውስጥ ከ280 ሚሊዮን በላይ የጦር መሳሪያዎች እንዳሉ ሰነዶች ይጠቁማሉ። አሜሪካ ውስጥ በመሳሪያ ምክንያት የሚፈጸመው የግድያ መጠን በሌሎች የበለጸጉ ሀገሮች በዓመት ከሚደርሰው አማካይ በ25 ጊዜ የገዘፈ መሆኑን፣ በሕዝብ ብዛት ዩናይትድ ስቴትስ 46 ከመቶውን ድርሻ ከመካከላቸው ብትይዝም በሁከት አዘል ሞት ደግሞ 82 ከመቶ የሚሆነው ጉዳት እንደሚደርስባት ይነገራል።
እንግዲህ የዛሬው የጋቢና ዝግጅታችን በዚሁ ወደ መጠናቀቁ ነው። በፌስቡክ ቪው አማሃሪክ በትዊተርም እንዲሁ #ጋቢናቪው በመጠቀም አስተያየቶቻችሁን ያድርሱን። በሰላም በጤና ያገናኘን። ያስተናግዳችሁ አመሽ ነው የምስታወት አራጋውና ጽዮን ግርማ ነበርን። መልካም ምሽት።
Tunin radio ni segala Amerika ti.